የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሐምሌ 4 2011 ዓ.ም ተመረጠ የሐሙስ ምሽት የጋቢና ቪኦኤ መሰናዶ ተጀመረ። ይህ መሰናዶ የሚቀርብላችሁ ደግሞ ከዋሽንግተን ዲሲ ከተማ ከአሜሪካ ድምጽ ስቱዲዮ በቀጥታ ነው።
የህወሓት ማዕከላዊ ኮሚቴ ከትላንት በስቲያ አስቸኳይ ስብሰባ ካካሄደ በኋላ መግለጫ አውጥቷል። በመግለጫውም የአማራ ዴሞክራሲ ፓርቲን ከሷል። ዝርዝሩ ወደ በኋላ ይቀርባል።
በኢትዮጵያ የሙዚቃ ታሪክ ውስጥ ስመ ገናናው ሮሃ ባንድ አባላት ጋር ቆይታ አድርገናል። ቆይት ብሎ ይሰማል። ለአሁኑ ግን
ጠባዩን በተመለከተ ተክሌ በጣም ትሁት ሰው እና ስነ ስርዓት ያለው ሰው በጣም ወንድሜም ነበር ለኔ። ለባንዱ ደግሞ በጣም ትልቅ አክብሮት የነበረው ነው። ህይወቱ ማለፉ መቼም በጣም ሁላችንም አሳዘነን። እስካሁን አስታውሰዋለሁ። አሁን እንዲያውም ተውኩት እንጂ ድሮ ፍቅሬ ተለመን ተሰራ አለቅሳለሁ። ምንም ባይዝም ብሎ ነው የሚወርደው እና በጣም ግሩም ሰው ነው የነበረው።
በባንዱ ውስጥ ለብዙ ዓመታት በጊታር ተጫዋችነት የሚታወቀው ሰላም ስዩምን ነበር የሰማነው። ቆየት ብለን ሌሎች ዝግጅቶች ጋር ይህ መሰናዶም ይቀርባል።
አብረናችሁ የምናመሸው ኤደን ገረመውና ሀብታሙ ስዩም ነን። በቅድሚያ አጫጭር ዜናዎች።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በሚቀጥለው ዓመት በሚከናውነው በየአስር ዓመቱ አንድ የሚካሄድ የህዝብ ቆጠራ አወዛጋቢ የዜግነት ጥያቄ እንዲጨመር በዛሬው ዕለት አስፈጻሚ ትእዛዝ ያወጣሉ ተብሎ ይጠበቃል። ፕሬዚዳንቱ ዛሬ በዋይት ሀውስ ይህንኑ ይፋ የሚያደርግ ጋዜጣዊ ጉባኤ ያደርጋሉ ተብሎ ይጠበቃል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ከሰባ ዓመታት በኋላ የትራምፕ አስተዳደር ለመጀመሪያ ጊዜ ይህን ጥያቄ የሚጨምረው የህዝብን የመምረጥ መብት ለመጠበቅ ነው ማለቱ ሆን ተብሎ የተፈጠረ ውሸት ይመስላል ብሎ 5-4 በሆነ ድምፅ ከሁለት ሳምንታት በፊት አግዶት እንደነበረ ይታወሳል።
ነዳጅ ጫኝ መርከቦቼ በሆርሙዝ ሰርጥ በኩል ሊያልፉ ሲሉ የኢራን መርከቦች መንገድ ሊዘጉባቸው ሞክረዋል ስትል ብሪታንያ ዛሬ አስታወቀች። ድርጊቱን የሞከሩት ሶስት የኢራን መርከቦች ናቸው ያለው የብሪታንያ መንግስት መግለጫ ከጦር መርከባችን ማስጠንቀቂያ ሲደርሳቸው አፈፍገዋል ብለዋል። በአንጻሩ የኢራን አብዮታዊ ዘቦች ኃይል ውንጀላውን አስተባብሏል።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የተጣለውን የምጣኔ ሀብት ማዕቀብ በቅርቡ በጣም ከፍ እናደርገዋለን ሲሉ ተናገሩ። ዩናይትድ ስቴትስ ቴህራንን የኒኩሌር መርሃ ግብሯን ለመገደብ የታለመውን ዓለም አቀፉን ስምምነት የምጥሰው በኒኩሌር አማካኝነት የምትፈልገውን ለማስፈጸም ነው ስትል ወንጅላለች። ኢራንም በስምምነቱ ከተፈቀደላት በላይ ዩራኒየም ማዳበሯንና ማከማቸቷን አምናለች። ፕሬዚዳንት ትራምፕ ዩናይትድ ስቴትስን ባለፈው ዓመት ከውሉ አስወጥተዋል። ፕሬዚዳንት ትራምፕ ኢራን ስምምነቱን ሙሉ በሙሉ ጥሳ በድብቅ ዩራኒየም ስታበለጽግ ቆይታለች ብለዋል። ውሉን ፕሬዚዳንቱ የቀድሞ የውጭ ጉዳይ ሚኒስትር ጃን ኬሪ እና የኦባማ አስተዳደር ለኢራን 150 ቢሊዮን ዶላር ሊመልሱላት የተስማሙበት መጥፎ ውል ሲሉ ጠርተውታል። አድማጮቻችን፣ ለአሁኑ ያሉን ዜናዎች እነዚህ ናቸው። ቀጣይ ዘገባዎቻችን ደግሞ በተከታታይ መደመጥ ይጀምራሉ። ከጋቢና ቪኦኤ ጋር ናችሁ። ኤደን ገርሞና ሀብታሙ ስዩም አብራችሁን ከአድማስ ተሻገሩ እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በአሁኑ ወቅት ኢትዮጵያን እየበተነ ያለው ከዚህም ከዚያም የተሰባሰበ የትምክህት ኃይል እንደሆነና ይህ ኃይል እድል አግኝቶ እንደፈለገው እንዲሆን ያደረገው ያለው ደግሞ ኢህአዴግ አባል ድርጅት የሆነው የአማራ ዲሞክራሲያዊ ፓርቲ አዴፓ ነው በማለት ህወሓት አዴፓን ከሷል። የህወሓት ማዕከላዊ ኮሚቴ ከትናንት በስቲያ አስቸኳይ ስብሰባ ካካሄደ በኋላ ነው አዲስ መግለጫ ያወጣው። ሙልጌታ ጽብሃ ዝርዝሩን ጉዳይ ይነግረናል።
የህዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴ ማክሰኞ ሐምሌ 2011 ዓ.ም በመቀለ ከተማ የአንድ ቀን አስቸኳይ ስብሰባ ካካሄደ በኋላ ትናንት ማምሻውን መግለጫ አውጥቷል። ማዕከላዊ ኮሚቴ ባወጣው መግለጫው በአሁኑ ወቅት የሀገሪቱ ህልውና ከመጥፎ ወደ ከፋ ደረጃ ተሸጋግሯል ብሏል። የችግሮቹ ዋነኛ ምንጭም የህዝብን መብትና ጥቅም ረግጠው ፍላጎታቸውን ሊፈጽሙ የሚፈልጉ የትምክህት ኃይሎች ናቸው ብሏል መግለጫው። በከፍተኛ የሀገር መከላከያ ሰራዊት አመራሮች ላይ የተፈጸመውን የግድያ ወንጀል በቀጥታም በተዘዋዋሪም ተሳትፎ የነበራቸው የውስጥና የውጭ ኃይሎች ያላቸውን በሀገራዊ ገለልተኛ አካል እንዲጣራና ውጤቱም ለኢትዮጵያ ሕዝብ ይፋ እንዲደረግ ጥሪ አቅርቧል። ህወሓት ባለፉት ጊዜያት ከአማራ ሕዝብ ጋር በመሆን ትምክህተኞችና የገዢ መደቦችን አብሮ የታገለና ትርፍ መስዋዕትነት የከፈለ ድርጅት ነው ብለዋል መግለጫው። ስለሆነም ህወሓት የአማራን ህዝብ ትምክህተኛ ብሎ አይገልጽም ብለዋል። ሆኖም መግለጫው በአማራ ህዝብ ስም የሚነግዱ ኃይሎች ሰፊውን የአማራ ህዝብ ትምክህተኛ ተብለሃል በማለት ህዝቡን ለርካሽ ፖለቲካዊ ፍጆታውን ሲያደናግሩት ቆይተዋል በማለት ገልጿል። ቢሆንም ግን የአማራ ህዝብ እንደሌሎቹ የኢትዮጵያ ህዝቦች ሁሉ ለሰላም ለልማትና ዲሞክራሲ ብሎ መስዋዕትነት ከፍሏል። አዲስቷን ኢትዮጵያ በመፍጠር ሂደትም ማይተካ ሚና የተጫወተ ህዝብ ነው ይላል መግለጫው። በአሁኑ ወቅት ሀገር እየበተነ ያለው ከዚህም ከዛም የተሰበሰበ የትምክህት ኃይል ነው ያለው የህወሓት ማዕከላዊ ኮሚቴ መግለጫ፣ ይህ ኃይል እድል አግኝቶ እንደፈለገው እንዲሆን እያደረገ ያለው ደግሞ የአማራ ዲሞክራሲያዊ ፓርቲ አዴፓ ነው ብሏል። አዴፓ በፓርቲው አመራር መካከል ስለተፈጸመውን ግድያ በዝርዝር ገምግሞ ተጠያቂ እንዲያሳውቅና ግልጽ አቋም እንዲወስድ ህወሓት በመግለጫው ጠይቋል። ከዚህ ውጭ ግን ችግሮቹን በሶስተኛ አካል ላይ ማሳበብ ትቶ ራሱን በጥልቀት እንዲፈትሽና ገምግሞም የኢትዮጵያን ህዝብ ይቅርታ ሊጠይቅ ይገባል በማለት ገልጿል። ይህ ካልሆነ ግን ህወሓት ከፓርቲው ጋር አብሮ ለመስራት እንደሚቸገር መግለጫው አስቀምጧል። አዴፓ አስመልክቶ ለተነሱ ጉዳዮች ለአዴፓ ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ ዮሐንስ ቧያለው ጠይቀን ለጊዜው የሚሰጡት መልስ እንደሌለ ገልጸው እንደ ፓርቲ በጉዳዩ የሚያወጣው መግለጫ ካለ እናሳውቃለን ብለዋል። የህወሓት ማዕከላዊ ኮሚቴ መግለጫ በኢህአዴግ ውስጥ የጎራ መደበላለቅ አለ ይላል። ይህም እንዲለይ ጠቅሶ በቀጣይ ዓመት ስለሚካሄድ ምርጫ ዙሪያም እንደ ግንባርና መንግስት ያለውን አቋም ለኢትዮጵያ ህዝብ ግልጽ ሊያደርግ ይገባል ብሏል። ህወሓት እንደ ህገ መንግስታዊና ፌዴራላዊ ኃይል ኢትዮጵያን ከወቅታዊና ቀጣይ አደጋዎች ለማዳን ተመሳሳይ ዓላማ ካላቸው ኃይሎች ጋር ሰፊ መድረክ ፈጥሮ ለመታገልና በፍጥነትም ወደ ተግባር ለመሸጋገር ማዕከላዊ ኮሚቴ መወሰኑ መግለጫው አመላክቷል። በደቡብ ብሔር ብሔረሰቦችና ህዝቦች ክልል ስለሚነሱ ክልል የመሆን ጥያቄዎችም ዙሪያ መግለጫው አንስቷል። ጥያቄያቸው ህገ መንግስታዊ በሆነ መንገድ እንዲፈታ እንጂ ከዚህ ውጭ የህዝብን ጥያቄ በኃይል አሊያም በሌላ መንገድ ለመፍታት የሚደረግ ጥረት ፍጹም ተቀባይነት የለውም ሲል ገልጿል። መግለጫው ስለ የኢትዮጵያ ሀገር መከላከያ ሰራዊትም አንስቷል። ሰራዊቱ ከማንኛውም ጊዜ በላይ አንድነቱን አስጠብቆ የሀገር ደህንነትን የማስጠበቅ ግዴታውን በተጠናከረ መልኩ እንዲፈጽም አሳስቧል። የፌዴራል መንግስት ደግሞ የሀገሪቱ ሰላም እንዲያረጋግጥ፣ ህግና ስርዓት እንዲያከብር፣ የዜጎች ሰብአዊና ዲሞክራሲያዊ መብት እንዲያከብርና እንዲያስከብር፣ ህገ መንግስታዊ ስርዓት ሳይሸራረፍ እንዲተገበር ህወሓት ከአስቸኳይ ስብሰባው በኋላ ባወጣው መግለጫ ገልጿል። ለአሜሪካ ድምጽ ሙልጌታ ጽባህ መቀለ።
ከጋቢና ቪኦኤ ጋር ያላችሁት ከአሜሪካ ድምፅ ራዲዮ ለእናንተ የሚቀርብ መሰናዶ ነው። ቀጣዩ ዘገባችን ወደ ባህር ዳር ይወስድናል።
በብዙ ሺዎች የሚቆጠሩ ወጣቶች ስራ በሚያስሱበት የአማራ ክልል የስራ እድል ይፈጥራል የተባለው የኢንዱስትሪ መንደር ከተቋቋመ ጥቂት አመታት አለፉ። ለተለያዩ ፋብሪካዎች ምቹ እንዲሆን ታስቦ የተሰራው መንደር አሁን አንድ የቻይና ኩባንያ መረከቡን ሰምተናል። አስቴር ምስጋናው በጉዳዩ ላይ ቀጣዩን ዘገባ አድርሳናለች።
ሆፕ ለን የተባለ ግዙፍ የቻይና ኩባንያ ዛሬ የባህር ዳር ኢንዱስትሪ ፓርክን ተረክቧል። ለጨርቃጨርቅና አልባሳት ማምረቻ ተብሎ የተገነባው ይህ ኢንዱስትሪ ፓርክ 8 ግንባታቸው የተጠናቀቀ ሼዶች አሉት ተብሏል። በርክክብ ስነ ስርዓቱ ላይ የተገኙት በምክትል ርዕሰ መስተዳደር ማዕረግ የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ መላኩ አለበል ኢንዱስትሪ ፓርኩ ለዚህ ግዙፍ የቻይና ኩባንያ ተላልፎ የተሰጠው ኩባንያው በቻይና፣ በባንግላዴሽ፣ በኢንዶኔዥያና በሌሎች የዓለም ሀገራት በኢንቨስትመንት ተሰማርቶ የሚገኝና ሰፊ ልምድ ያለው በመሆኑ ነው ብለዋል። ኩባንያው በአጭር ጊዜ ውስጥ ወደ ስራ ሲገባ ለበርካታ ስራ አጥ ወጣቶች የስራ እድል የሚፈጥርና በተለይ በሀገሪቱ እየታየ ያለውን የውጭ ምንዛሬ እጥረትም ይቀርፋል ነው ያሉት።
ኢንዱስትሪ ፓርኮች በሀገራችን እንዲስፋፉ የተፈለገበት ዋነኛው ምክንያት የሚፈጥሩት የስራ እድል ሰፊ ስለሆነ ለዜጎቻችን የስራ እድል ለመፍጠር ነው። ሁለተኛው ደግሞ የኤክስፖርት ምርታችን ለማሳደግ ነው። ስለዚህ ይሄ ኢንዱስትሪ ፓርክ አሁን ወደ ስራ በሚገባበት ጊዜ በቀጥታም በተዘዋዋሪም የሚፈጥርልን የስራ እድል ለክልላችን ህዝብም እንደ ሀገርም የሚያበረክተው አስተዋጽኦ ከፍተኛ ነው። በሌላ በኩል ደግሞ ያለብን የውጭ ምንዛሬ እጥረትን ችግር በመፍታት ረገድ የራሱ የሆነ ድርሻ ይኖረዋል ማለት ነው። በተለይ ዛሬ ወደዚህ ስራ የገባው ኩባንያ በዓለም ከፍተኛ ልምድ ያለው የፕሪማርክ የሚባለውን ብራንድ በዓለም ደረጃ በማቅረብ የሚታወቅ ስለሆነ አቅሙ ከፍተኛ በመሆኑ ሌላ ቦታ ላይ በርካታ ካምፓኒዎች ሼዶችን ሲይዙ ይሄኛው ግን ሁሉንም ሼድ አንድ ኩባንያ ነው የያዘው። ስለዚህ ፕላን እያደረጉ ያሉትንም ይሄ እንደ ፈርስት ፌዝ ነው። ቀጥሎ ደግሞ ሰከንድና ሰርድ ፌዝ ሰፋ ያለ ሼድ እንዲገነባላቸው ስለሆነ እየፈለጉ ያሉት። ምንም እንኳ አሁን የተገነባው መጠኑ አነስተኛ ቢሆንም ግን አሁን እየገቡ ያሉት ኩባንያዎች ውጤታማነት በሚቀጥለው ሌላ ተጨማሪ ሼድ ለመገንባት እድል የሚሰጥ ነው። አሁን ካሉት ሌሎች የኢንዱስትሪ ፓርኮች አኳያ ሲታይ አነስተኛ ነው። ነገር ግን ዛሬ እንደገቡት አይነት ትልልቅ ካምፓኒዎች ወደ ባህር ዳር መምጣት ከጀመሩ ማስፋፊያውን ታሳቢ በማድረግ እስከ 2000 ሄክታር መሬት ድረስ ስለሆነ ታቅዶ የተዘጋጀው የነዚህኞች ውጤታማነት በአጭር ጊዜ ውስጥ ሌላ ተጨማሪ ሼዶችን ለመገንባት እድል ይሰጠናል። ከዚህ በፊት የነበረው እይታ ባህር ዳር ለወደብ ሩቅ ነው፣ እዛ ላይ ብንገባና የውጭ ኩባንያዎች ሊገቡ አይችሉም የሚሉ ስጋቶችም ስለነበሩ ጭምር ይሄኛውን ኦልሞስት እንደ ፓይለት ፕሮጀክት አይነት ታሳቢ ተደርጎ ነው ትንሽ የተገነባው። ነገር ግን አሁን ይሄ የሚያሳየው ባህር ዳርም ለእንደዚህ አይነት ኢንቨስትመንት ተመራጭ እንደሆነ የሚያመላክት ስለሆነ ከፌዴራል የሚመለከታቸው ተቋማት ጋር በመሆን በቀሪው መሬት ላይ ተጨማሪ ግንባታዎች እንዲገነቡ የክልሉ መንግስት ጠንክሮ እንደሚሰራ ለመግለጽ እፈልጋለሁ።
የሆፕለን ኮርፖሬት ጉዳዮች ኃላፊ ስቲቨን ስትራንድላንድ በበኩላቸው ኩባንያው በአጭር ጊዜ ውስጥ ወደ ስራ ለመግባት ቅድመ ዝግጅቱን ማጠናቀቁን ገልጸው ምርቶችን ወደ ውጭ ለመላክም አካባቢው ምቹ መሆኑን ማጥናታቸውን ተናግረዋል።
We will start already now the infrastructure that's been put in place for us.
በቅርቡ ስራ እንጀምራለን። በአካባቢው የመሰረተ ልማቶች የተሟሉ በመሆናቸው ለኛ ሳቢ ነው። የክልሉም ሆነ የፌደራል መንግስት ቀሪ ስራዎችን እንደሚያስተካክሉ ቃል ገብተውልናል። ይህ ደግሞ ለኛ ጥሩ ነው። በተቻለ መጠን በፍጥነት ወደ ስራ እንገባለን።
በክልሉ ከባህር ዳር በተጨማሪ በደብረ ብርሃንና በኩምቦልቻ ከተማ የተገነቡት የኢንዱስትሪ ፓርኮች ወደ ስራ እንዲገቡ ምቹ ሁኔታዎች እየተፈጠሩ መሆኑን የጠቆሙት አቶ መላኩ ከባለ ሀብቶችም ጋር ርክክብ እየተፈጸመ እንደሆነ ተቆመዋል። በርክክብ ስነ ስርዓቱ ላይ የፌደራልና የክልል ከፍተኛ የስራ ኃላፊዎች ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አብራችሁን ስለሆናችሁ እናመሰግናለን። አድማጮቻችን፣ በኢትዮጵያ የሙዚቃ ታሪክ ውስጥ ትልቅ ስም አላችሁ። በኢትዮጵያ ዘመናዊ ሙዚቃ ባንድ ውስጥ ከፍተኛ ቦታ የሚሰጠውና ከ1973 እስከ 1986 ዓ ም ከ250 በላይ የሙዚቃ አልበም የሠራው ሮሃ ባንድ ሁለት መሥራቾች በአሜሪካ ድምፅ ስቱዲዮ የጋቢና ቪኦኤ እንግዳ ነበሩ። ቤዝ ጊታር ተጫዋቹ ጆቫኒ ሪኮ እና ባለ ሊድ ጊታሩ ሰላም ስዩም የሙዚቃ ባንዳቸውን ይዘው በሙዚቃ እያጀቡ ልምዳቸውን አካፍለውናል። ጽዮን ግርማ የተወሰነውን ክፍል ቀንጨብ አድርጋ እንደሚከተለው ታሰማናለች።
ሰላም ስዩም እባላለሁ። የአይቬክስ እና የሮሃ ባንድ መስራች አባል ነኝ እና ሙዚቃ ውስጥ የቆየሁበት ጊዜ ምናልባት አንድ 45 ዓመት ሊሆን ይችላል። እና ይህንንም ደግሞ በጣም ከምወደው ወንድሜ ከጆቫኒ ጋር አብረን ስለነበር ልክ እንደ ቤተሰብ ሆነን ነው አብረን ያደግነው ማለት ይችላለሁ።
ጆቫኒ እስቲ አንተም ለአድማጮቻችን፣ በእርግጥ ብዙዎቹ ያውቋችኋልና ሁላችንም እናውቃችኋለን እና ግን እስቲ ለአድማጮቻችን አንተም ራስን አስተዋውቅ።
ጆቫኒ ሪኮ እባላለሁ እና ሙዚቃ ዓለም ውስጥ የገባሁት ትምህርት ቤት ሃይ ስኩል እያለሁ ነው። በፕሮፌሽናል ደረጃ እንግዲህ ትምህርቴን ከጀመርኩ በኋላ ከኮሌጅ አይቤክስ ባንድ ውስጥ እንግዲህ ጀመርኩኝ። አብረን እንግዲህ ከሰላም ጋራ ነው የጀመርነው እዛ የዛሬ ኦልሞስት 45 ዓመት አካባቢ ነው። በመናገሩ ግን እድሜያችን እናሳይ ያሳጣል እና ከዛ በኋላ እንግዲህ ከአይቤክስ ባንድ ትልቅ ታሪካዊ ስራ የሰራንበት ባንድ ነበረ። ራሳችንን ደግሞ ያገኘንበትና በተለይ እንግዲህ በዛን ጊዜ መረሳት የሌለበት መሐሙድ አህመድ አምጥተ ነው እኛ ባንድ ውስጥ እንዲሰራ ያደረግ ነው። በክለብ ደረጃ እኛ ነበርን በአይቤክስ ባንድ ውስጥ እና በዛን ጊዜ እንግዲህ መሐሙድ ብዙ ዘፈኖቹ የነበሩት በክብር ዘበኛ የሚጫወቱ ናቸው። ለናይት ክለብ አይሆኑም ነበረ። ስለዚህ በትዝታ ጀምረን እነመላመላን እነዚህ ባህላዊ ዘፈኖችን ያመጣን በአዲስ መልክ ፎርማትን ለውጠን እንግዲህ ባንዶች በዛን ጊዜ 12 እስከ 16 እስከ 18 ነበሩ እንግዲህ ክብር ዘበኛ የጥርሰራዊት እና እንደዚህ እኛ በስድስት ቆጥመ ነው ሙዚቃውን እንግዲህ በዛ መሰረት ነው እንግዲህ እንደገና አደረጅተን ለክለቡም ይሆንና ለሰው ደግሞ የሚሆነውን እንግዲህ ያዘጋጀነው በዛ ነው። አብዮት የተካሄደበት ጊዜ ነው።
ሁለታችሁ ከስንት ጊዜ በኋላ ነው የተገናኛችሁት? ሰላምና ጆቫኒ
ዛሬ በአንድ ጉዳይ እኔ ዛሬ 8 አመት በፊት መላለስ ነበር አሜሪካን ሀገርና እንግዲህ ዛሬ 8 አመት በኋላ ነው እንግዲህ ከአንድ 30 ምናምን አመት በኋላ እንግዲህ የተገናኘነው።
ለ30 አመት ያህል ተጠፋፍታችሁ ቆይታችሁ ነበር ማለት ነው?
ተጠፋፍተን ቆይተን ነበር።
እንደተገናኛችሁ ሙዚቃ መስራት ጀመራችሁ ወይስ ቀጠላችሁ?
ወሬ ምናምን አልነበረም፣ ቀጥታ ወደ ሙዚቃ ነው ገባን። ጊታራችን አንስተን
መሪያ ወሬ ነው ሲቀልድ ነው እሱ። ምክንያቱም እንዲሁ እንደ ሰርፕራይዝ ነው ይመጣል ብለውኝ ኤርፖርት ጓደኞች የኛ ፋኖች አሉና ተሰብስበን ነው ሄድነው። ሶ ሁሉም ጥግ ይዘው ያዩ ነበር ምን አይነት ስሜት ይኖራቸዋል በሚል እና ፎቶግራፍ ሁሉ አለ። ተቃቅፈን መቼም ለስንት ደቂቃ ነው እንትን ያልነውና ትንሽም እንባም ምናምን አለ ነበር እና በጣም ነው ደስ ያለኝ እሱን በማግኘቴ ማለት ነው።
እንግዲህ ባለ ታሪኮቹ እናንተ ናችሁ ካነበብነውና ከዚህ ቀደም ከተነገረው ታሪክ እንደሰማ ነው በደሃላክና አይቤክስ የነበራችሁ የሙዚቃ ባለሙያዎች ናችሁ። አንድ ላይ ሆናችሁ ሮሃ ባንድን ያቋቋማችሁት አሁን በኢትዮጵያ የሚገኙት ዳዊት የፍሮን ጨምሮ ከዛ ደግሞ በግል ህይወቱ በመኪና አደጋ ያለፈው ተክሌ ተስፋዝጊን ጨምሮ አንድ ላይ ሆናችሁ ያቋቋማችሁት ሮሃ ባንድን ከዛ ለ13 አመት ዘለቃችሁ ከዛ ደግሞ ፈረሰ። ለምንድን ነው የፈረሰው ከሚል ወስቲን ጀምር
ስቱዲዮ ባለ
ለነገሩ መፍረስ ሳይሆን እንደው በበቃኝ ነው እንግዲህ ወጣ ነው ምን ለማለት ነው እሱ ጊዜው 13 አመት ነው አብረን እየሰራንም በመሰራበት ጊዜ እንግዲህ ሁሉም የራሱን ደሞ አቅጣጫ ያዘ ሄደ እንግዲህ በሌላ ስራም በትምርትም እንግዲህ ብዙዎቻችን የተማርን ስለነበረ እንግዲህ ስራ መስካችንን ወደዛ ያተኮርን ሄደን ፕላስ ደሞ እኛ ራሳችን እንደው በውስጣችን በቃ ያለንን ሰተናል እስቲ ካሁን ወዲያ ደሞ እስቲ ደሞ ሌላው ደሞ መድረኩን ለቀቅና አርግና ምክንያቱም 13 አመት በጣም ቀላል ጊዜ አይደለም የኢትዮጵያ ሙዚቃ መቆጣጠር ማለት እንግዲህ ከ250 67 በላይ ካሴቶችን ነው የሰራነው እንግዲህ አልበሞችን ነው የሰራነው። አዎ አዎ በጣም ብዙ ነው በዚህና አመት ይሄን ሁሉ መስራት እንግዲህ አይ ቲንክ ትልቅ ሬከርድ ነው እንደው በኢትዮጵያ ሙዚቃ ውስጥና የኛና አሻራ እዛ አስቀምጠን ነው የወጣ ነው። ስለዚህ በመጨረሻ ደግሞ እንግዲህ እንዳልኩሽ አሁን እስቲ ሌላው ደግሞ እድልም ያገኝበት እኛም ደግሞ ትንሽ ገለል ምንለው መንገድ ፕላስ ደግሞ ወደ መጨረሻው አካባቢ የሙዚቃው ቢዝነስ ተለወጠ ማለት ከባንድ ሞድ ትንሽ ለለውጥ ተብሎ እንግዲህ አንድ ሁለት ወይንም ሶስት ሰው ሆኖ በኪቦርድ ምናምን መስራት ተጀመረ እንግዲህ ያሞራ ባንድ ይባላል እንግዲህ ያው ያ ሲጀመር ግዜ እንግዲህ እስቲ ብለን እንግዲህ እኛም ወጣልን እንግዲህ ግን አሁን ደስ የሚለው የኛና ሻራ በመከተል ከብዙ አመት በኋላ ሁሉም ነገር ተመክሮ አሁን ወደ ባንድ ደግሞ እየተመለሰ ነው። አሁን
ደው ከእናንተ ጋር እንዳላችሁት ቀድሞም ስለየጀመረ ስለሆነ ህይወቱም በመኪና አደጋ ስላለፈ የተክሌ ተስፋዝጊ በ79 ዓመተ ምህረት መሰለኝ አይደለ ህይወቱ ያለፈው በኢትዮጵያ አቆጣጠር። አዎ ድራም የሚጫወት ነበር ሙዚቀኛም ነበርና በጣም የሚወደዱ ዜማዎች አሉት ለምሳሌ ፍቅር የተለመኒ ከምንድላይና እንደው ለማስተዋወስ ያህል ስለሱስ እንደው ስለባህሪው አጭር ነገር ነግረህን ሙዚቃውን ለአድማጮቻችን ብናሰማው።
ተክሌ ተስፋዝጊን እንግዲህ ማውቀው ድሮ አስመራ አብረን ሆነን ነው። እንዲያውም የመጀመሪያ የኔ ባንድ ብላክ ሶል ባንድ ይባላል እነ ተክሌ ያቋቋሙት ባንድ ነው የነበረው። ሶ አዲስ አበባ ቱር ለማድረግ ይመጡና እዛ እንገናኛለን ለሁለተኛ ጊዜ ማለት ነው። ከዛ በኋላ ግን አይቤክስ ባንድ ይያለን የትግርኛ ሰርግ ብዙ ሰው ስለሚጠይቀን ማህሙድም ትግርኛ የተጨመረበት ሙዚቃ ስለሚፈልግ ተክሌን አስገባ ነው እና አይቤክስም አብረን ሰራ ነበርና ጸባዩን በተመለከተ ተክሌ በጣም በጣም ትሁት ሰው እና ስነ ስርዓት ያለው ሰው በጣም ወንድሜም ነበር ለኔ ለባንዱ ደግሞ በጣም ትልቅ አክብሮት የነበረው ነው። ህይወቱ ማለፉ መቼም በጣም ሁላችንም ማሳዘነን እስካሁን አስታውሰዋለሁ። አሁን እንደውም ተውኩት እንጂ ድሮ ፍቅሬ ተለመን እንስሰራ አለቅሳለሁ ምንም በየዝም ብሎ ነው የሚወርደውና በጣም ግሩም ሰው ነው የነበረው ስላስተዋወስሽው ደግሞ እግዚአብሔር ይስጥልን።
እስቲ በሙዚቃ ደግሞ እናስተዋውሰው።
አድማጮች እየተሰማችሁ ያላችሁት ጋቢና ቪኦኤ ነው። በኢትዮጵያ 57 የሚሆኑ የተለያዩ የምግብ አይነቶችን የደህንነት መስፈርት ባለማሟላታቸው መታገታቸውን የኢትዮጵያ የምግብና የመድኃኒት ቁጥጥር ባለስልጣን አስታወቀ። በታገዱት የምግብ አይነቶች ዝርዝር ውስጥ የህፃናት ምግቦች መኖራቸውንምና የጥራት ችግር መታየቱን ያጠቃቀምና የይዘት መግለጫ መስፈርቶች አለመጻፋቸውን እንደ ችግር ተጠቅሷል። ዘጋቢያችን ሙክታር ጀማል በባለስልጣኑ የምግብ ተቋማት ቁጥጥር ዳይሬክቶሬት ዳይሬክተርና ከአቶ በትረ ጌታቸው ጋር ቃለ መጠይቅ አድርጓል።
ከአንድ ወር በላይ በሚሆን በዚህ በአዲስ አበባ ከተማ ላይ በተደረገ የገበያ ቀኝ የተለያዩ ምርቶች እንደ ዘይት፣ ማር፣ ጨው፣ ከረሜላ ወዘተ አብዛኛው ህብረተሰብ የሚጠቀማቸው ምግቦች መጥተው ትኩረት በማድረግ የገበያ ቅኝት እያካሄድ እንገኛለን። ከእሱ ጋር ተያይዞ በብዛት በገበያ ላይ እንግዲህ የተገኙት ምራቾቻቸው እንዴት እንደሚመረቱ የማይታወቁ የተመረተበት ቀንና የመጠቀሚያ ጊዜ ያልተለጠፈባቸው፣ ሌላ ብዙ ነገር የተያያዙ ችግር ያለባቸው ምርቶች ተገኝተዋል። ለምሳሌ አንዱን መጥለን ብንወስድ የህፃናት ምግብ በብዛት በባልትና ቤቶች እየተመረተ የህፃናት ምግብ እየተባለ የሚሰራጭበት ሁኔታ እንዳለም ታዝበናል። አዋጁ መሰረት አንድ የህፃናት ምግብ ተዘጋጅቶ ህብረተሰቡ መቅረብ ያለበት በባለስልጣን መስሪያ ቤቱ ላይሰንስ ሲይዙ ብቻ ነው። ግን አብዛኞቹ እየተሰራጩ ያሉ ምግቦች ይህንን ያሟሉ ባለመሆኑ እና አድራሻቸው የማይታወቅ በመሆኑ ህብረተሰቡ ከእንደነዚህ አይነት ምርቶች መጠቀም ራሱን እንዲቆጥብ እና እንደዚሁ ተመሳሳይ ችግር ያለባቸው ምርቶች በሚገኙበት ጊዜ ለባለስልጣን መስሪያ ቤቱ በነጻ የስልክ ቁጥር 8482 እንዲጠቁም ነው በሚዲያ እንዲተላለፈው የተደረገው።
ከባለስልጣኑ አዋጅና የስራ ድርሻ አንጻር በማህበረሰቡ ላይ አደጋ፣ የጤና ችግር ሊያደርሱ የሚችሉ የምግብና መድኃኒቶችን መቆጣጠር ነው። አሁን ካነሳናቸው ወደ 57 የጠቀሱልን የምግብ አይነቶች ውስጥ ምን አይነት ችግሮች ነው ያደረሱት? ወይ ደግሞ በጥናት የተረጋገጠ ነገር ምን አለ? ምንድን ነው ችግራቸው?
ቀድሞ መከላከል ስራ ላይ ነው። አሁን በጥናት ያደረሱ ችግር አይደለም። ሰው እስኪታመም አይደለም ይሄን ተቋም የሚጠብቀው። ቀድሞ የመከላከል ስራ ነው የሚሰራ። ቀድሞ የመከላከል ስራ ሲባል ምንድን ነው? ተቋማት አንድ ምግብ ለማምረት የሚያስፈልጋቸው መስፈርት አለ። እሱን ሳያሟሉ የሚያመርቱት ምግብ ትክክለኛ ምግብ አይደለም ብለን እሱን አሁን ምን ችግር መጣ ምናምን በጣም የረጅም ጊዜ ፕሮሰስ ነው። ሰው ከተጎዳ በኋላ ነው ማለት ነው እንደዚህ አይነት እርምጃ ልትወስድ የሚችል። እኛ እንደዛ አይነት አይደለም ስራ የምንሰራ። ችግር ያመጣሉ ለህብረተሰቡ ላይ የጤና ችግር ያመጣሉ ብለን የተጋናቸው ምርቶች ላይ ነው እርምጃ እየወሰድን ያለን። ይህ ቅድም በነገርኩ ሚኒመም የሆነ ወይም ዝቅተኛ የሆነ መስፈርት አሟልተናል። ለምሳሌ ዘይትን እንውሰድ እና ዘይት ምርት ላይ ሪፋይነሪ ያልገባ ዘይት ለህብረተሰቡ መቅረብ የለበት ይህ የጤና ችግር እንደሚያመጣ። አሁን ገበያ ላይ ያሉት አብዛኞቹ ዘይቶች ክሩድ የሚባሉ ዘይቶች ናቸው። በሪፋይነሪ ፕሮሰስ ወይም ዘይት አንድ የምግብ ዘይት ሊያስበት የሚችለውን ሂደት ያላለፉ ዘይቶች በመሆናቸው ነው እርምጃ እየወሰድንባቸው ያሉ። ዝቅተኛው መስፈርት እስካላለፉ ድረስ በቀጣይም የምንወስደው እርምጃ ተጠናክሮ ነው የሚቀጥለው ማለት ነው። ምግብ ሳይሆን ክሩድ ዘይት ነው እያቀረበ ያለው ብለን ነው የምንወስደው።
አቶ በትረ፣ እስቲ አሁን እነዚህ የምታነሷቸው የምግብ አይነቶች ከዚህ ቀደም ገበያ ውስጥ የቆዩባቸው የተለያዩ ረጅም ጊዜ እድሜም የነበራቸው አሉ። ምን መደረግ ነበረበት? መጀመሪያውኑ ከመሰረቱ ይሄንን ለመቆጣጠር የሚያስችል በየክልሎቹ በየከተማዎቹ ምን ያህል በቂ የቁጥጥር መዋቅር ነበራችሁ?
ማንኛውም የታሸገ ምግብ ድንበር ተሻጋሪ ስንል ለምሳሌ አዲስ አበባ ተመርቶ ኦሮሚያ ውስጥ የሚገባ ከሆነ ኦሮሚያ ውስጥ ተመርቶ ወደ አዲስ አበባ የሚገባ ከሆነ ወይም ወደ ሌላ ክልል የሚሸጋገር ከሆነ በአዋጁ ግልጽ ሆኖ የተቀመጠው ላይሰንስ ማግኘት ወይም የማምረት ፍቃድ ማረጋገጫ ማግኘት ያለባቸው ከባለስልጣን መስሪያ ቤቱ ብቻ ነው፣ ከፌዴራል ማለት ነው። ከዛ በተዋረድ ያው እንግዲህ ፌዴራል ስቴት የፌዴራል አወቃቀር ስላለና እያንዳንዳችሁ ክልሎች የራሳቸው የሆነ የምግብና የመድኃኒት ቁጥጥር ማቋቋም ይችላሉ። ኦሮሚያ የራሱ አለው፣ አማራ የራሱ አለው፣ አዲስ አበባ ስቴት ማካም እና አዲስ አበባ ከተማ አስተዳደርም የራሱ የምግብና የመድኃኒት ቁጥጥር አለው። ለምሳሌ እንደው አንዱን ፕሮዳክት በወስድ ለውዝ አሁን አብዛኞቹ በጥቃቅን የተደራጁ ናቸው እንዲያመርቱት በጥቃቅም እየተደራጁ እነዚህ ጥቃቅም አነስተኛ የሚባል ተቋም ይሰጣቸዋል፣ ያመርታሉ። እንደ ተቋም ይህን ዝቅተኛ የሆነ መስፈርት ሳያሟላ ለህብረተሰቡ የሚደርስ ምግብ ምግብ አይደለም የሚል ነው አቋም ያለን። በዚህ መሰረት ነው እርምጃ እየወሰድን ያለን።
በተለይ የጥቃቅንና አነስተኛ ማደራጃውም ይሁን በየአካባቢ ያለው አስተዳደር ምን ያህል ትናበባላችሁ ማለት የፈለግኩት ለዚህ ነው። ቀጥታ ግንኙነት አላችሁ ስራውን በተመለከተ?
አሁን ክፍተት እንዳለ አይተናል። አሁን እዚህ ከአሰራሩ ጋር ተያይዞ ክፍተት እንዳለም ገምግመናል። እንደ ተቋም ማለት ነው። ከአነስተኛና ጥቃቅን ጋርም አለ። ኢቭን ክልሎችም ለእነሱ ማንዴት ያልተሰጣቸውን ፍቃድ የሚሰጡበት ሁኔታ እንዳለም አይተናል። አሁን እኛ ልክ እንደዚህ ስንይዛቸው ይዘው የሚመጡት ድንበር ተሻጋሪ የሆነ ምርት እያመረተ ይዘው የሚመጡት የወረዳ ፍቃድ ነው። እነዛ ወረዳ ላይ ያለ ወረዳ ላይ እንዲያመርት ተሰጥቶታ እያመረተ ነው። እኛና ቅም ወረዳ ላይ ይሰጠው ምርቱ ግን ገበያውን አጥለቅልቋል። ህብረተሰቡ በጣም አቤቱታ እያቀረበበት ነው። እንደዚህ አይነት ምርት ችግር አለበት እያለ ነው። እሱን መሰረት አድርገን ስንይ የላይሰንስ አሰጣጡ አንዱ ትልቅ ችግር እንደሆነ አይተናል።
በጣም ነው የማመሰግነው አቶ በትር ጌታቸው፣ በኢትዮጵያ የምግብና መድኃኒት ቁጥጥር ባለስልጣን የምግብ ተቋማት ቁጥጥር ዳይሬክቶሬት ዳይሬክተር፣ ይህን ቃለ መጠይቅ ለማድረግ ፈቃደኛ በመሆኖ በአሜሪካ ድምፅ አድማጮች ስም በጣም አመሰግኖታለሁ።
እኛም እናመሰግናለን ድምፅ
አድማጮቻችን እንግዲህ አንለይ የተሰኘው የአንተነህ ምናሉን ሙዚቃ ነበር ለረፍት ያክል ያጫወት ነው። ሙዚቃ ወደ ኋላ መቀጠሉ አይቀርም። አሁን ግን እኛ መለያየታችን እርግጥ ነዋል፣ እንሰነባበታለን። አብራችሁን ስለሆናችሁ ስለነበራችሁ በጣም እናመሰግናለን።
ጋቢና ቪኦኤን ምርጫችሁ ስላደረጋችሁ እያመሰገንን በፌስቡክ አት ቪኦኤ አማሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱልን።
አብረናችሁ ያመሸነው ኤደን ገረመውና ሀብታሙ ስዩም ነን። የዚህ መሰናዶ አቀናባሪ ሞክቢሊያ ቤሮ ነው። ደህና ደሩ፣ ነገ እንገናኝ።
Can you get a yellow socket enough to do? Emergency. Un radio sagale americati.